ሮሜ ምዕራፍ 5ን ከቁጥር 6 ጀምሮ እናነባለን። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቀን በርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። እግዚአብሔር የተመሰገነ ይሁን። በመጽሐፍ ቅዱስ ውስጥ በተለይ በእነዚህ ሰሞናትም በተለያየ ጊዜም እዚህ ቦታ አስተምሬዋለሁ። በተለይ በእሁድ የደህንነትን ነገር ስንመለከት በዚህ ቦታ ላይ ሁለተኛ ትልቅ ነገርን እንመለከታለን። ቁጥር 10 ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁን ከታረቀን በኋላ በሕይወቱ ምን እናደርጋለን? እንድናለን ይላለን። እና የጌታችንን የኢየሱስ ክርስቶስን የማዳኑን ስራ በቀራንዮ መስቀል ላይ ለሰዎች ልጆች ኃጢአት ሞቶ ወዳችንን ከፈለ፣ እኛን ከእግዚአብሔር ጋር አስታረቀ፣ ደሙን አፈሰሰልን በሚለው እንወስዳለን። በሕይወቱ ግን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ እንደውም ወደ እሱ ለመቅረብ ምን እንደሚያስፈልገን ነው የምናስበው። አማላጅ እንደሚያስፈልግ በተለይ በኦርቶዶክስ በካቶሊክ በተለያዩ እነዚህ ባሉ አይነት ኦርቶዶክስ ቤተ ክርስቲያናት በአጠቃላይ ስንመለከት ነን ኢቫንጀሊካል በሆኑት ኢየሱስ ክርስቶስን ሞቶ ከተነሳ በኋላ በአማላጅ ወደ እርሱ መቅረብ እንዳለብን ያምናሉ። ያ በጣም ትልቅ ስህተት ነው። ምክንያቱም ኢየሱስ ክርስቶስ ሞቶ ከተነሳ በኋላ በሕይወቱ ምን ያደርገናል? ያድነናል የሚል ትምህርት በዚህ ቦታ ላይ ተጠቅሷል። እግዚአብሔር የተመሰገነ ይሁን። በሕይወቱ እንድናለን፣ ከታረቅን በኋላ በሕይወቱ እንድናለን። መታረቅ ለብዙዎች የጌታችን ኢየሱስ ክርስቶስን አማላጅነት አርጊው ከሚያደርጉበት ከሚከራከሩበት ነጥብ እርሱ እግዚአብሔር ሆኖ እያለ እንዴት ከማን ጋር ነው የሚያማልደን? ኢየሱስ ክርስቶስ እርሱ አምላክ ከሆነ ራሱ አምላክ ሆኖ እንዴት ሊያማልደን ይችላል ብለው ጥያቄ ያቀርባሉ። እና እንደውም አንዳንዶቹ ቴክኒካል ጥያቄን በመጠየቅ ወጥመድ ውስጥ የሚከቱም የሚመስላቸውና አንዳንድ ጊዜ በአንድ አምላክ ታምናለህ ይላሉ። እና አሁን ስትሏቸው ስለዚህ ኢየሱስ ክርስቶስ አምላክ ነው ይሏችኋል። እንደዚህ ያለ አይነት አጠያየቅ ሁሉ ጀምሯል፣ እንደ ጆቫ ዊትነስ እና አዎ ኢየሱስ አምላክ ነው። ታዲያ እንዴት ኢየሱስ አምላክ በአንድ አምላክ እያመንክ ኢየሱስ አምላክ ከሆነ እንዴት አማላጅ ነው ብለህ ትላለህ ይላሉ። በሌላ አባባል አለ አይደለም፣ አንዳንድ ጊዜ ሰልፍ ኮንትራዲክተሪ ጥያቄ ይሏቸዋል። ይሄ ነው ራሱን በራሱ ኮንትራዲክት የሚያደርግ ጥያቄ። ኢየሱስ ክርስቶስ እንደሚያስታርቅ ታምናለህ ወይ ብሎ ነው እነዚህን ሰዎች ጥሩ መጠየቅ የሚጠይቁትን ከመመለስ ይልቅ። ኢየሱስ ክርስቶስ እንደሚያስታርቅ ታምናለህ? እና ከማን ጋር ነው የሚያስታርቀው? ከማን ጋር ነው የሚያስታርቀን? ኢየሱስ ክርስቶስ ከአባቱ ከእግዚአብሔር ጋር ነው ያስታርቀን። ስለዚህ እሱ እግዚአብሔር ከሆነ እንዴት ከአብ ጋር ያስታርቀናል? እሱ ራሱ እግዚአብሔር ከሆነ ሴም ቲንግ። እንደዛ ያለ ጥያቄ። በአጠቃላይ መጽሐፍ ቅዱስን በአንድ በራሳችን አስተሳሰብ ውስጥ በፎርሙሌት ባረግናቸው የዶክትሪን ኮንሰፕቶች ወይም ደግሞ የእምነት ትምህርቶች አቀናብረን ባዘጋጀናቸው የእምነት መረዳቶች የእግዚአብሔርን እውነት ዋጋ ልናሳጣ የምንችልበትን መከራከሪያ ነጥብ ማምጣት ትልቅ ስህተት ነው። ምክንያቱም መጽሐፍ ቅዱስ የሚናገረው ነገር በሙሉ እንዳለ ልንወስደው ይገባል፣ ኢቨን ዶ ለእኛ ግራ እንኳን የሚገባን ቢሆን። ለምን? ባለፈውም ሳምንት እንደተመለከትነው መጽሐፍ ቅዱስ ከአእምሯችን በላይ በሆኑ መሰረታዊ ጉዳዮች ላይ ብዙ ነገሮችን ይናገራል። ልንክደው የማይገባ ልንጥለው የማይገባ በጣም ብዙ ነገሮችን መጽሐፍ ቅዱስ ይናገራል። ጌታችን ኢየሱስ ክርስቶስን አንድያ ልጁን ሰጠ ተብሎ የተባለው ማን ነው? እግዚአብሔር አብ ነው። ስለዚህ ሰጪ አለ፣ ምን አለ? ተሰጪ እንዳለ እንመለከታለን። እና እግዚአብሔር ከኛ ጋራ ተመልከቱ፣ ቁጥር 11 ላይ ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። ስለዚህ ኢየሱስ ክርስቶስ የመታረቂያችን ምክንያት፣ መታረቅን ያገኘንበት ከእግዚአብሔር ጋር በሱ ነው። ከፍ ብለንም ስንማር እንዳየነው ምዕራፍ 5 ላይ ቁጥር 1 እና 2 ላይ እነዚህን ተመልክተናል። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል ይላል። ስለዚህ ወደ እግዚአብሔር ጋር የመግባት ነገር፣ ሰላም የማግኘት ነገር፣ ጸጋ የማግኘት ነገር ለሰው ልጆች ያለው በክርስቶስ በኩል እንደሆነ መጽሐፍ ቅዱስ ያስተምራል። ይሄ ምንም ማብራሪያ የማያስፈልገው ወዲያና ወዲህ ሳንለው እንዳለ ልንቀበለው የሚገባ የእግዚአብሔር እውነት ነው። እግዚአብሔር የተመሰገነ ይሁን። ሮሜ ምዕራፍ 8 ላይ ሄደን ብንመለከት እንደዚህ የሚል ቃል እናገኛለን። ቁጥር 31 ላይ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? አያችሁት? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ይላል። ልጁን የሰጠን እግዚአብሔር ስለ ሁላችን አሳልፎ የሰጠው ሰጪ አለ። ይሄ ሰጪው እግዚአብሔር ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም ይላል። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው። ስለዚህ እግዚአብሔር አብ አለ፣ በቀኙ አለ። ደግሞ ስለ እኛ ምንም ያደረገው የሚማልደው ክርስቶስ ኢየሱስ ነው። መማለድ የሚለውን ቃል መፍረድ ብለው ይተረጉሙታል። እና ኢየሱስ ክርስቶስ እንዴት ይማልዳል? ፈራጅ ነው እንጂ ብለው ይላሉ። ስለዚህ የመማለድን ትርጉም ዋጋ በሚያሳጣ ሁኔታ ይህንን ቃል እንደዛ አድርጎ መተርጎም ትልቅ ስህተት ላይ ይጥላል። ምክንያቱም ስለ እኛ የሚፈርደው ብለን ካልን እንዴት ነው እሱ የሚሆነው? ኢቭን በዛ የምንሄድ ከተባለ ስለ እኛ ምን ይቆምልናል ማለት ነው? ዳኛችን ይሆንልን እኛን ይበይነናል ወይም ይፈርድብናል? አይደለም። ነገር ግን እነሱ ሲተረጉሙ በሬዲዮ በተደጋጋሚ ሰምታችሁ እንደሆነ ምን ይላል? ኢየሱስ ሊፈርድ ነው የሚመጣው፣ ፈራጅ ነው፣ ለፍርድ ነው የሚመጣው ይላሉ። ግን ዛሬ በእግዚአብሔር ቀኝ ሆኖ ኢየሱስ ክርስቶስ ያለው ስለ እኛ የሚማልድ ጌታ ሆኖ ነው ያለው። እግዚአብሔር የተመሰገነ ይሁን። እና ይህንን ሁኔታ ዮሐንስ በአንደኛ ዮሐንስ ምዕራፍ 2 ላይ በግሩም ሁኔታ አስቀምጦታል። እንደዚህ ሲል ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። አንደኛ ዮሐንስ 212 ገጽ ላይ ነው። ፈጠንኩባችሁ መሰለኝ። አንደኛ ዮሐንስ ማለት አይዟችሁ እና አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ይላል። ከአብ ዘንድ ምን አለን? ጠበቃለኝ ብላችሁ ስትሉ ምን ማለት ነው? ጠበቃለኝ ሲል ሰው ምን ማለት ነው? ለእኔ ምን የሚያደርግ የሚሟገትልኝ ማለት ነው። ከአብ ዘንድ ጠበቃለን፣ ለእኛ ኬዜ ቆመ ማለት ነው። ከአብ ዘንድ ጠበቃለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። እግዚአብሔር የተመሰገነ ይሁን። በሌላ አባባል ትርጉምን ስንተረጉም ገንጥለን አንድ ቃል ላይ ብቻ አይደለም የምንመሰርተው ትርጉማችንን። በክፍሉ ውስጥ የተጠቀሱትን መሰረታዊ ሀሳቦች ሁሉ በመውሰድ ኮንቴክስቱን የጠበቀ አውዱን የጠበቀ ትርጉም ነው መውሰድ ያለብን። ስለዚህ በዚህ ቦታ ላይ የሚናገረው ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ምን አለን? ጠበቃ አለን። ስለዚህ በደከምንበት በተሳሳትንበት ጉዳይ ላይ ነው ጠበቃ አለን ብሎ የሚለው። ብንሳሳት ብናጎደል እርሱም የኃጢአታችን ማስተሰሪያ ነው ይላል። የኃጢአታችን ማስተሰሪያ ኢየሱስ ክርስቶስ ነው። አያችሁ፣ ለዚህ ነው ጠበቃችን የሚሆነው። ለኃጢአታችንም ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ ይላል። ስለዚህ በዚህ በሮሜ ምዕራፍ 5 ላይ ኢየሱስ ክርስቶስ ሞቶ ከተነሳም በኋላ እለት እለት ከምንሰራቸው ኃጢአቶች አሁን በዚህ ቦታ ላይ እንዳየነው ሰርተን ብንገኝ የኔና የእናንተን ኃጢአት የሚያስተሰሪ ጠበቃ ኢየሱስ በሰማይ እንዳለ እንመለከታለን። ስለዚህ ለኃጢአታችን ስለ ኃጢአተኞች ሞተ፣ ለደካሞች ሞተ፣ ባፈሰሰው ደሙ ጸደቀን ታረቀን ብቻ ሳይሆን ሞቶ በመነሳቱ በኢየሱስ ክርስቶስ የኔና የእናንተ ምንድን ነው? ጠበቃ ነው። አስታራቂያችን፣ አማላጃችን ኢየሱስ ክርስቶስ እንደሆነ በዚህ ላይ እናያለን። እግዚአብሔር የተመሰገነ ይሁን። ስለዚህ በክርስቶስ ኢየሱስ የማዳን ስራ የምንመካው መስቀል ላይ በሰራው ስራ ብቻ ሳይሆን ሞቶ በመነሳትም ባደረገው ነገር የህይወት ትምክህት እንዳለን፣ በእርሱ ላይ ትምክህት እምነት እንዳለን እንመለከታለን። እግዚአብሔር የተመሰገነ ይሁን። በርከት ያሉ ጥቅሶች አሉ። በተለይ ይህንን በስፋት ለማየት የሚፈለግ ከሆነ በዕብራውያን መጽሐፍ ማጥናትን የመሰለ ነገርም የለም። የዕብራውያን መጽሐፍ ምዕራፍ 7 ላይ እንደዚህ ይላል። ምዕራፍ 7 ላይ ዕብራውያን ምዕራፍ 7 the book of Hebrew እና ምዕራፍ 7 ቁጥር 23 ላይ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው ይላል። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በእርሱ ወደ ማን? እንግዲህ አማላጅነቱ ከተካደ አማላጅነቱ ፈራጅ ነው ከተባለ ይሄ ደግሞ ምን ሊባል ነው? ተመልከቱት እንግዲህ ስንቱን ለውጠን እንችላለን። ሁሉንም ለውጠን ከቀየር መጽሐፍ ቅዱስ ተቀረጣጥፎ ሊያልቅ ነው ማለት ነው። በእርሱ ወደ እግዚአብሔር የሚመጡትን ወደ ማን? ወደ እግዚአብሔር። እሱ ራሱ እግዚአብሔር ከሆነ እንዴት ወደ እግዚአብሔር ያመጣል? የእግዚአብሔር ልጅ ነው። ፍጹም አምላክ ፍጹም ሰው ሆኗል። የማይለወጠው የአምላክነት ባህሪው አምላክነቱን አጠያያቂ ባያደርገውም ኢየሱስ ክርስቶስ ገንዘቡ ያደረገው የሰው ልጅ ባህሪ አለው፣ የሰው ባህሪ አለው። ስለዚህ ከዚህ የተነሳ እኔና እናንተን ወደ እግዚአብሔር ሊያቀርበን የሚችል ምንድን ነው? አማላጃችን አስታራቂ ብቻ ሳይሆን አቅራቢያችን ጠበቃችን እንደሆነ እንመለከታለን። በእርሱ ወደ እግዚአብሔር የሚመጡትን። ስለዚህ እግዚአብሔር ጋር የምንቀርበው መቼ ነው? መቼ ነው ወደ እግዚአብሔር ጋር የምንቀርበው? ጥያቄ ልጠይቃችሁ። መቼ ነው የምትቀርቡት? ኦል ዘ ታይም ነው። ግን አባባሉ ፎርማል በሆነ በሃይማኖት ስንጸልይ አለንም ወደ እግዚአብሔር ፊት እስኪ ንቅረብ እንላለን፣ ልንጸልይ ስንል። ስለዚህ ወደ እግዚአብሔር ጋር ስንቀርብ በማን ነው የምንቀርበው? በእርሱ በኩል ነው ወደ እግዚአብሔር የምንቀርበው። በእርሱ በኩል ነው ወደ እግዚአብሔር የምንቀርበው። ይህንም በፍጹም በፍጹም መርሳት የለብንም። አንዳንድ ጊዜ መቼ ነው እንዴት ነው እግዚአብሔር መቅረብ የምትፈሩት? ኃጢአት ስንሰራ ነው አይደለም? ግን ጥሩ ስንሆነስ? አይ እንዴ እኛን ያልተቀበለ እግዚአብሔር ማንን ይቀበላል? አይደለም እንዴ? ግን አይደለም። መልካም ነገርም እናድርግ ክፉም ነገር እናድርግ ያለ ጌታ ያለ ኢየሱስ ክርስቶስ እግዚአብሔርን መቅረብ አንችልም። ይህን በጣም ማስተዋል አለብን። እግዚአብሔር የተመሰገነ ይሁን። ግልጽ ነው። በጣም ይህንን በጣም መያዝ አለብን። መልካም ሲኖገረንም ክፉ ነገርም ሲገጥመንም ደካማ ስንሆንም የበረታን ጥሩ ነገር ያለንም ሲመስለን ሁልጊዜ በክርስቶስ ኢየሱስ አማካይነት እግዚአብሔርን እንቀርባለን። አንደኛ ጢሞቴዎስ ምዕራፍ 2 ላይ አንደኛ ጢሞቴዎስ 188 ገጽ ላይ 188 ገጽ ላይ በጣም ብርቱ የሆነ ጥቅስ አለ። ቁጥር 5 ላይ ይሄ በጣም በቃላችን ልንይዘው የሚገባ ጥቅስ ነው። አንድ እግዚአብሔር አለና እንግዲህ እግዚአብሔር ታምናለ አንድ አምላክ ታምናለ አይደለም ይሉት ይሄው ራሱ ይላል አንድ እግዚአብሔር አለ። ስንት እግዚአብሔር አለ? አንድ እግዚአብሔር አለን። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። በሰውና በእግዚአብሔር መካከል መካከለኛ ስንት አለ? አንድ አለ። አያችሁት? አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል መካከለኛ ደግሞ አንድ አለ። እርሱም ማን ነው? ማን ነው ይላል? ሰው የሆነው ክርስቶስ ኢየሱስ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል ያለው መካከለኛ ስንት ነው ይላል። ቁጥሩን እንዳትረሱ፣ አንዳንድ ጊዜ ስናነበው ዝም ይላል። ስንት ነው ይላል? አንድ ነው። ሰዎች ብዙ ናቸው፣ እግዚአብሔር ግን ስንት ነው? አንድ ነው። በእነዚህ ብዙ በሆኑ ሰዎችና በእግዚአብሔር መካከል ያለው መካከለኛ ስንት ነው? ለእያንዳንዱ ሰው እንደ ራሱ ምርጫ ከልዬ ከሌ ከሌም ይባል አለ አይደለም የሚለው ማን አለ ነው የሚለው። አንድ መካከለኛ አለ። ከሱ ውጪ ሌላ መካከለኛ መምረጥ ወይም ማድረግ ምንድን ነው? ትልቅ ስህተት ነው። በሌላ አባባል ኢየሱስ ክርስቶስ አንድ መካከለኛው እያለ አይ የለም እኔ ሌሎችንም ልጨምር ቅር እንዳይላቸው የለመድኳቸውን ብለን ብንል ምን እንሆናለን? ምንድን ነው የሚሆነው? ኢየሱስን ምን እንዳለ ማድረግ ነው። በቂ እንዳልሆነ እንዳለማመን ይቆጠራል። በሌላ አባባል አንድ ጠበቃ በአንድ ጉዳይ ይዞ ሌላም ጠበቃ የሚመርጥ ሰው ምናልባት ጠበቆቹ እንደ ኤክስፐርቲሳቸው ሊማከሩ አዜቲም ሊሰሩ ያደርጉ ይሆናል አይደለም። ግን ሁለት ጠበቆችን ግን በአንድ ኬዝ አንድ ሰው ማቆም አይችልም። በተለይ ኢየሱስ ክርስቶስ እያለው ሌላ ጠበቃ ማድረግ ኢዝ ቨሪ ቨሪ ያለማመን ጉዳይ እንደሆነ እናያለን። የምን ያህል ክሪቲካል እንደሆነ እንድታዩ እንዲረዳችሁ ገላትያን መጽሐፍ እንመልከት። ይህ ዋና የሚነካ ያደግንበትን የኖርንበትን ሁሉ የሚነካ ዋና የሚነካ ጉዳይ ነው። ግን መካከለኛ አድርገን ከጌታ ኢየሱስ ውጭ የወሰድናቸውን መቼም መስሎን እኛ ሳይኮሎጂካሊ አርክተውን ሊሆን ይችላል እንጂ ጄንዊንሊ ስፒሪቹዋሊ ግን ኢየሱስ ክርስቶስ የሚሰራውን ስራ ማንም ሊሰራ አይችልም። ዊ ካንት ጊቭ ዘም ታይትል ያልተሰጣቸውን ቦታ ልንሰጣቸው አንችልም። ገላትያ ምዕራፍ ሁለትን ተመልከቱ። በገላትያ መጽሐፍ ላይ ምዕራፍ አምስት ይቅርታ ምዕራፍ አምስት ቁጥር ሁለት ላይ እንደዚህ ይላል፣ እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም ይላል። ልብ በሉ፣ እነዚህ የገላትያ ሰዎች ትንሽ ታሪኩን ልንገራችሁ እና አህዛብ የነበሩ ናቸው። አይሁዳዊ እምነትን አይከተሉም ነበር፣ አህዛቦች ነበሩ። ጳውሎስ ሄደ፣ ወንጌል ሰበከላቸው፣ ጌታን አመኑ፣ ክርስቲያኖች ሆኑ። ክርስቲያኖች ሆኖ መኖር ከጀመሩ በኋላ ምን ያደርጋሉ? አንዳንድ አይሁዳውያን ክርስቲያኖች ይመጡና እንዴት ነው እናንተ ከአህዛብነት ነው አይደለም ወደ ክርስትና ያመጣችሁት? አዎ። እንዴት ነው ተገርዛችኋል እንደኛ? አረ እኛ አልተገረዝንም። ምን መገረዝ አለ እንዴ? እኛ እኮ በብሉይ ኪዳን በኩል አድርገን ብሉይ ኪዳንን ሁሉ ተለማምደን ስንት እንደሚጠበቁ ሰንበታት አሉ፣ ስርዓቶች አሉ። ብሉይ ኪዳን እኮ የመገረዝ እኮ ምልክት እኮ የአይሁዳዊነት የእግዚአብሔር ሰውነት እና አብርሃም እና ይስሐቅ እኮ የእግዚአብሔር ሰዎች የተባሉ የተገረዙ ነበሩ። እና እንዴት ነው ይሏቸዋል። የታያችሁ እነዚህ የገላትያ ክርስቲያኖች ጌታ ኢየሱስን ባመኑበት ጊዜ በመንፈስ ቅዱስ ታትመዋል። የእግዚአብሔር መንፈስ በውስጣቸው ገብቷል። ተአምራትና ድንቅ ሁሉ በሕይወታቸው ይሰራል። አሁን ክርስቲያን ሆኖ ከርሞ የእግዚአብሔርን ጸጋና በረከት እየተለማመዱ ባሉበት ጊዜ ነው መጥተው እንደዚህ የሚሏቸው። ስለዚህ መጣው ኤን ሲነግራቸው ኡ አሉ ኢንኮምፕሊትነስ ተሰማቸው። ሰው መቼም ይገርም ነገር ነው አይደለም? እግዚአብሔር የሰጠውን ሳይሆን የጎደለው ሲነገረው ሁሉ ግዜ አንድ ሰው ምንድነው እንት የሚለው እ አንድ ጥሩ ነገር ገስታችሁ ሰው ምንት ቢላችሁ ይሄ ነገር አለው እንደሚላችሁ የሌለው ከሌለ ከሆነ ምን እንደሚያስላችሁ ያ ነገር ቆ ለእናንተ ምንም ላመጣም ይችላል። የጎደለ ነገር ከተነገረን አለን በተባለ ነገር ላይ የጎደለ ነገር ከተነገረን አይኔ ያለኝ በቀኛለሁ ይሁን ራሱ ሲበዛብኝ ነው ማለት አንችልም። ብዙ ጊዜ የጎደለን ነገር ላይ ነው ፎከስ ለምንሆነ። ስለዚህ ኢየሱስ ካልተገረዛችሁም ሲሏቸው በሉ ገረዙን ማለት ጀመረው። ጳውሎስ ምን ይላቸዋል አሁን? እኔ ጳውሎስ እላቸዋለሁ ብትገረዙ ክርስቶስ ምንም ለምንድን ነው እንደዚህ የሚላቸው? Why do you think? ምን አለ ጥቂት ስጋ ነው የተገረዙት ምን አለበት እንዴ? ክርስቶስን አምነውታል አልጠሉትም አልካዱትም ካዱም አልተባሉም። እና ምንድን ነው ፌ እንዴ? ይሄንን ያህል ስቴትመንት እንዴት ያናገራል? ይሄ ጳውሎስ በጣም ያከራል አይደለም እንዴ? እንዴ ነው ምንም የሚያመቻምች አይነት አይደል? ኤክስትሪም ይሄዳል አይደል? ምን አለ ክርስቶስን አምነዋል ሲደመር መገረዝ ነው እንዴ? አብርሃም ተገርዞ የለም እንዴ? አብርሃም እኮ ተገርዟል፣ ይስሐቅ ተገርዟል፣ ያዕቆብ ተገርዟል፣ የእግዚአብሔር ሰዎች ሁሉ ተገርዟል። ምን አለ እንደ አንድ አፍታ ለሆነች ነገር አይጠቅማችሁም ብሎ እንዴ ክርስቶስን ዋጋ ያሳጣል? እያችሁት ፖይንቱን? በሌላ አባባል ምን ማለትን መሰላችሁ? ክርስቶስን ይዞ የጎደለኝ ነገር አለ ብሎ የሚንሰው የክርስቶስን ባለጠግነት ያላመነ ሰው መሆኑን ያለው። This is where the danger is. ኢየሱስ መካከለኛ ነው ተብሎ እየተባለ አይ የለም እኔ አለ አይደለም ሌሎችንም ያሳለፍኳቸው እስከዛሬ የተማጠንኳቸው ምኖራቸውም ቦታቸው መልቀቅ የለባቸውም ብንል what will happen? ኢየሱስ ምን ሊሆን ነው? Insufficient. አርገን ቆጥራ ነው ማለት ነው። Can you imagine? ሰው ሁለት ሰው ያጫል እንደዛ ቆ እንደ ማለት እኮ ሁለት ሰው የሚያጭሰው አለ አያችሁት? ሁለት ቤት የሚኖር አለ። ምናልባት ሰው ለማከራየት ቤት ሊገዛ ይችላል። በሃይማኖት ጉዳይ አንድ መካከለኛ አለ። ስንት እግዚአብሔር አለ? እንደገና አስቲን በለው። ስንት እግዚአብሔር አለ? አትፍሩት ሁላችሁም በሉ። ቼክ አረጋለሁ። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ስንት ሰዎች አሉ? ብዙ ሰዎች አሉ። መካከለኛው ስንት ነው? አንድ ነው። why? ለምንድን ነው መካከለኛው አንድ ብቻ የሚሆነው? በሰማይና በምድር ለሰዎች ልጆች ኃጢአት አዳም የሰራውን በደል የሚያስወግድ ደሙን ያፈሰሰ አንድ ብቻ ነው፣ እሱም ኢየሱስ ነው። እግዚአብሔር የተመሰገነ ይሁን። እሱ ነው በቀራንዮ መስቀል ላይ ተንጠልጥሎ ተፈጸመ ብሎ የሰዎችን እዳና አበሳ አስወግጃለሁ ብሎ የሞተው እሱ ብቻ ስለሆነ ነው። ስለዚህ ክርስቶስን ዋጋ እንዳናሳጣው መጠንቀቅ አለብን። ምን ይታወቃል? ምናልባት አንድ ሰው እንዴት ነው ሌላ ነገር አትያዙ እንደዚህ አርጎ እንደዚህ ተብሎ ቢባል ምን ለምሳሌ አንድ ነገር ብቻ ይዘን እንድንመጣ ብንደረግ ልብሳችሁን ብቻ ያዙ፣ ስለ ምግብ አታስቡ፣ ምን ገንዘብም አታያዙ፣ በቃ ልብሳችሁን ብቻ ይዛችሁ ነው ብንባል ትንሽ ቋጥሮ ምግብ ይዞ መጣ ሰው ቢኖር ምን ተላላችሁ? አላመንም ማለት ነው። at least there is something doubt አለ ማለት ነው። ምን ይታወቃል? አዎ ሰዎች ሊረሱ ይችላሉ። አዎ ምግቡ ላይ ስማማው ይችላል። አዎ ምናልባት በሽታም ሊኖረው ይችላል። መጽሐፍ ቅዱስ የእግዚአብሔር ቃል ባንዱ በእግዚአብሔርና በሰዎች መካከል መካከለኛው አንድ ነው ተብሎ ሌላን ብንይዝ ምን ይዛቸው ይያዙልናል? ለመሆኑስ ይመስለናል እንጂ ከኢየሱስ ጋር ተሰለ አረ ስለ እግዚአብሔር ዞር በልልኝ ነው የሚሉት እነሱ ብናገኛቸው። ገብርኤልን እባክህ መሃል ግባልኝ ብለን ብንለው ከማ ጋር? ከኢየሱስ ጋር ምን ነካ ነው የሚለው። አሪ ብላይንድ ነው ማለት። እኛ ግን ስሙን አቆላምጠን ስለጠራን ስለወደድ ነው ገብርኤልዬ ብንለው እንደው ያላንተ ብንለው በቃ እን ያለምነኛ እስቲ ከኢየሱስ ጋር አብረን ሆኜ እንግዲህ በቃ ከሱ ጋር አብረን እናገዛለን ሊል ገብርኤል ሊል ለኢየሱስ ክርስቶስ ከኢየሱስ ክርስቶስ ጋር መሃል ላይ ሊቆም ጣልቃ ሊደመር ኢምፖሲብል። አይሆን። አይ እንደው በአይምሮ ከአይምሯችን ጋር እንጫወት ብዬ ነው እንጂ እኛው ከኛው ጋር ራሱም አይልም እንጂ አይልም በጣም። ስለዚህ ምንድን ነው መላእክቶችን ዋጋ አሳጣቸዋለን እንደዚህ ያለ አይነት አቋም መውሰዳችን? ኢየሱስ ማን ነው ብለን እንጠይቅ። ኢየሱስ ክርስቶስ ገብርኤልን፣ ሚካኤልን፣ ሱራፌል፣ ኪሩቤል፣ አላፋቶችን፣ መላእክቶች ሁሉ ካለመኖር ወደ መኖር ያመጣ የእግዚአብሔር ልጅ ነው። እግዚአብሔር የተመሰገነ ነው። ስለዚህ እነዚህ መላእክቶች በሙሉ ፍጥረታቶች በሙሉ በሱ የተፈጠሩ ናቸው። የትኛቸው ናቸው ከሱ ጋር የሚወዳደሩት? ቅር የሚሰኙት፣ ለፉክክር የሚቀርቡት፣ ለውድድር የሚቀርቡት? ስለዚህ መላእክቶችን ማዋረድ ወይም መናቅ ወይም ደግሞ እግዚአብሔር በነገራችን ላይ እነሱ የማንም ተላላኪም አይደሉም። መላእክቶች የሰው ጸሎት ሊሰሙ በሚችሉበት ሁኔታ ላይ አይደሉም። ኦምኒ ፕሬዘንት አይደሉም። ሎካላይዝድ ናቸው። They are confined within the spiritual realm ውስጥ ውስን ናቸው። ሀያሉ አምላክ ሉዓላዊው አምላክ በዚህ ቦታ ተንበርክኬ ስጸልይ ጸሎቴን እንደሚሰማ ማንም መልአክ እግዚአብሔር ወደ እኔ ካላከው በስተቀር ተልኮ ካልመጣ በስተቀር የእኛን ጸሎት ሊሰማ አይችልም። ውስን ናቸው መላእክቶች። እዚህም እዛም በአንድ ጊዜ ሊገኙ ይችላሉ አይባሉም። ሰማይና ምድርን የሞላ ከፊት ወዴት ይሄዳል የሚባለው እግዚአብሔር መለኮት የሆነው ጌታ ብቻ። ስለዚህ ሊሰሙንም አይችሉም ብንጣራ። በነገራችን ላይ እግዚአብሔር ሲልካቸው ነው የሚመጡት። መላእክቶች ምን እንደሆኑ በዕብራውያን ላይ ስንመለከት እንደዚህ የሚል ቃል እናያለን። አያችሁት? መላእክቶች ምዕራፍ 1 ዕብራውያን ላይ ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ስለዚህ መዳንን ይወርሱ ዘንድ ላላቸው ወንጌልን ሰምተው ጌታን ለሚያምኑትን እነሱን ሊያግዙ የሚላኩ ናቸው ይላል። ለማገዝ የሚላኩ የሚያገለግሉ መናፍስት አገልጋዮች ናቸው። ይሄን አገልግሎታቸውን ይሄን የገዛ ስራቸውን የሚፈጽሙት እግዚአብሔር ሲልካቸው ነው የሚላኩ ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን በጣም አድርገን ማስተዋል አለብን። መላእክቶች እኔና እናንተን የሚያግዙት መቼ ነው ተብሎ ቢጠየቅ መቼ ነው? እግዚአብሔር ምን ሲያረጋቸው? ሲልካቸው ብቻ ነው ይሄን የሚያረጋው። እግዚአብሔር የተመሰገነ ይሁን። ካላካቸው በፍጹም ይሄን ሊያደርጉ አይችሉ። ካላካቸው ይሄን ሊያደርጉ አይችሉ። ለምሳሌ መልአክ ተልኮ ወደ ዳንኤል ጋር የመጣበትን ጊዜ እንመልከት። ዳንኤል ጸሎቱን የጸለየው በአምላኩ በእግዚአብሔር ፊት ነው። እና ምዕራፍ 10 ዳንኤል ላይ ስንመለከት እንደዚህ ይላል። መልአኩ በፊቱ ቆሞ የሚናገረውን እንመልከት። ቁጥር ምዕራፍ 10 በትንቢተ ዳንኤል ምዕራፍ 10 ቁጥር 10 ላይ ምን ይለዋል? እነሆ አንዲት እጅ ዳሰሰችኝ፣ በጉልበቴና በእጄም አቆመችኝ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬአለሁና። ምን አርጌአለሁ ይለዋል? ተልኬአለሁ የምነግርህን ቃል አስተውል አለ። ተልኮ መልእክተኛ ሆኖ ነው የመጣው። ምን እንደሚለው ተመልከቱት። አስተውል፣ ቀጥ ብለህ ቆም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጡ ቆምኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህም ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረግክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃልህ መጥቻለሁ። አያችሁት? ቃሉን የሰማ ማን ነው? ይህን መልአክ የላከው እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። አያችሁት? እግዚአብሔር የተባረከ ይሁን። ስለዚህ በእግዚአብሔር ፊት ራሱን አዋርዶ የእግዚአብሔርን ፊት እየፈለገ በነበረበት ጊዜ ይህ የእግዚአብሔር ሰው ቃሉን ጸሎቱን እግዚአብሔር ሰምቶ ይሄንን መልአክ እግዚአብሔር እንደላከለት እንመለከታለን። መላእክቶች በሙሉ ተርቀው ነው የሚመጡት። እግዚአብሔር የተመሰገነ ነው። እሺ በሐዋርያት ዘመን መላእክቶችን አማላጅ አድርጎ የማመን ነገር ፈጽሞ አልነበር። ማንንም ጻድቃን ቅዱሳንን አማላጅ አድርጎ በጭራሽ ማሰብም መታመንም አልነበር። ሐዋርያቶች እንደዚህ አላስተማሩ። ይኸው እነሱ የጻፉትን ነው የምናነበው። ነገር ግን ከጊዜ በኋላ የመጡ ነገሮች ናቸው። በቤተ ክርስቲያን ታሪክ ውስጥ ሰዎች አለ አይደለም ዓለማዊነት በቤተ ክርስቲያን ሲመጣ አለ አይደለም የጻድቃኖችን ሬሊክስ ይሄ የቀረ ቅሬታቸውን የነሱ ጥፍር ነው የነሱ የታጠቡበት መታጠቢያቸው ነው የተንተራሱት ትራስ ነው የለበሱት ልብስ ነው እየተባለ እንደነዚህ ያሉ አይነት አለ አይደለም አርቲፋክትስ በሙሉ እየተሰበሰበ ቀስ በቀስ እንደዚህ ያረገ ዴቨሎፕ ያደረጉ ወደ ስዕል አምልኮ ወደ ጻድቃን ወደ ቅዱሳን እንደዚህ ያለ ስቴፕ ባይ ስቴፕ ነው ነገሮች እየመጡት ዴቨሎፕ ያደረጉ የመጡት። ይሁን እንጂ በወንጌል ውነት ላይ ቆመን سنመለከት በዚህ በመጽሐፍ ቅዱስ ውስጥ there is no any place trace ምናረጋው ሰዎች እግዚአብሔርን ማምለክ ተተው ሰዎችን እንዲያመልኩ በፍጹም በፍጹም ትልቅ በደል ናስተት ነው። It's a total blindness. It's a really 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 ሃይማኖት የቱንም ያህል ዘመናት ቢያስቆጥር ለማድ ኡነት ሊሆን አይችልም። Hinduism is a religion. ግን የድሜው ዘመንና ብዛት ቢታይ ከመቆየቱ ብዛት ወነተኛ ሃይማኖት ነው ደንና አንችልም። The same thing for other religions. ስለዚህ የእግዚአብሔርኛም በክርስትና እምነት ውስጥ ረጅም ዘመንም ይሁን ቅርብ ጊዜም ይሁን ፕራክቲስ የሚደረገው ነገር ሁሉ መፈተን ያለበት በእግዚአብሔር ቃል ነው። እና መጽሐፍ ቅዱስን ኮንትራዲክት የሚያደርግ እምነት ለናስተናግድ በፍጹም በፍጹም የሚገባ ነገር አይደለም። የመላእክት አምልኮን አስመልክቶ አንጥቂት ነገር ላሳያችሁ። ሰይጣን ኢየሱስ ክርስቶስን አምልክ አምልከኝ ስገድልኝ ብሎ ያለው ሰይጣን ነው። ኢማጂን ጌታ ኢየሱስ ክርስቶስ ሰይጣን ብቻ ነው መመለክ የሚፈልገው። ከመላእክቶች መካከል አምልኩኝ የሚል ሰይጣን ብቻ ነው። በእኛ ባገራችን it is well known ብዙ ኢትዮጵያውያኖች የሚያውቁት ነው። አንድ ጠንቋይ ጋር ሰው ሄዶ ሊያመልክ ቢሄድ በገብርኤል በሚከበርበት ዕለት በዚያን ጊዜ በስውር ስገድልኝ ይላሉ። እነ ጠቋር እነ ዳጋ ወሰን ጋላ እነዚህ ወሰን ገፊ የሚባሉ የቃልቻ መናፍስት አይነቶች በእንደዚያ ያለ መንገድ በአመት በዓል በቤተ ክርስቲያን ለመላእክቶች የተሰጡ ዴዚግኔትድ የሆኑትን የበዓላት ቀናት በእነሱ ውስጥ አር በዛ ቀን ውስጥ ተሰወረ አምልከኝ ብሎ ይላል። መስዋዕት ይሰውላቸዋል። ማንም መልአክ አምልኩኝ ብሎ ሊጠይቅ በፍጹም በፍጹም መጽሐፍ ቅዱስ ላይ አናይም። እንሾዩ ዮሐንስ በራእይ መጽሐፍ ላይ እነዚህ መላእክቶች ትልልቅ ክብር ያላቸው ናቸው። በነገራችን ላይ መላእክቶች ማለት ዳራ አሜዚንግ እግዚአብሔር የፈጠራቸው ክቡራን ፍጥረታት ናቸው እና በጣም ኃያል ናቸው፣ በጣም ብርቱዎች ናቸው። ስለዚህ እነዚህ መላእክቶች መመለክን እንዴት እንደማይፈልጉ እንመለከታለን። ራእይ ምዕራፍ 19 ላይ የእግዚአብሔር ቃል ምን እንደሚል እንመልከት። ራእይ የመጨረሻ መጽሐፍ ቅዱስ መጽሐፍ ነው እና ምን እንደሚል እንመልከት። ይሄንን መጽሐፍ የጻፈው ዮሐንስ ሐዋርያው ዮሐንስ ነው። ይህ ዮሐንስ ቁጥር 9 ላይ እርሱም ወደ በጉ ሰርገራት የተጠሩ ብፁዓን ናቸው ብለ ጻፈ አለኝ ይላል። ማን ነው ጻፈው የሚለው? መልአክ ነው የሚለው። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ ይላል። ስለዚህ መልአኩ ጻፍ የሚለው የማንን ቃል ነው? የእግዚአብሔርን እውነተኛ ቃል ነው ጻፍ የሚለው። ልሰግድለትም በእግሩ ፊት ምን አረኩ? ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ልብ በሉ ቁጠሩ፣ የኢየሱስ ምስክር ካላቸው ማጠቃለያ ክርስቲያኖችን ሁሉ ሲጠቅስ ነው፣ ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና። እኔ የምነግር የትንቢት መንፈስ የኢየሱስ መንፈስ የምስክር መንፈስ ነው፣ እኔ ጋርም ያለው አይነት ነው። ስለዚህ እኔ ራሴ ባሪያ ነኝ፣ እንዳታደርገው ተጠንቀቃ ነው። The warning is very serious. ለእግዚአብሔር የሚገባውን አምልኮ ለመላክ ቢያረግ በጣም ትልቅ ስህተት ነው። ትልቅ የሆነ መንፈሳዊ ስህተት ነው። እንዳታደርገው ተጠንቀቅ። ምንድን ነው እንደዚህ ዮሐንስ እንዲያረግ የሚያረገው? ምክንያቱም መላእክቶቹን ክብራቸውን ሲያይ ኦቨርዌልም ያረጉታል። ዳንኤል ያ መልአክ በታየው ጊዜ ሰውነቱ እየተብረከረከ መልአኩን ማየት አልቻለም። ፊቱ እንደ መብረቅ ምስያ ነበረ። አይኖቹ እንደ ነበልባል ፋና ነበሩ። እግሮቹን ክንዶቹ የጋለ ቶን ሳት የሚመስሉ ናቸው። ድምፁ እንደ ብዙ ውሃ ድምፅ ነው። እንደዛ እያስተጋባ አንድ መልአክ ሲናገር እንዴት አይንቀጠቀጥም? እየተዝረፈረፈ ነው የወደቀው። እጁን ዳሶ አበረታው። መልአኩ ተነስተ ቁም አለው እና ዳሶ አቁመው። እንደዚህ ያለ አይነት መልአክ ሲያዩ እነዚህ እግዚአብሔር ሰዎች ይደነግጣሉ። ማናችንም ብንሆን አይደለም ኦቨርዌልም ያደርጋል። ግን ወርሺፕ ግን ለእግዚአብሔር ብቻ ነው የሚሰጠው። ዋይ? የእግዚአብሔር ባሪያዎች ናቸው እነዚህ፣ የእግዚአብሔር አገልጋዮች ናቸው። በዚሁ በራእይ ምዕራፍ 22 ላይ ተመልከቱ፣ ቁጥር 8 እና 9 ላይ ይህንም ያየሁትና የሰማሁት እኔ ዮሐንስ ነኝ፣ በሰማሁትና ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ። ሁለተኛ ጊዜ እንደገና። ዋይ? የመልአኩ ክብር ኦቨርዌልም ያደርገዋል። ተደፋሁ። እርሱም እንዳታደርገው ምን አድርግ? ተጠንቀቅ። እንደገና ሲለው ከአንተ ጋር ከወንድሞችም ከነቢያት ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ምንድነኛ ነው? እንደገና ፎር ሰከንድ ታይም አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ። አያችሁ? ለእግዚአብሔር ስገድ። ቀደምም ለእግዚአብሔር ስገድ፣ አሁንም ለእግዚአብሔር ስገድ። በምንም አይነት ስግደትና አምልኮ ለፍጡር ሊሰጥ አይችልም። እግዚአብሔር የተመሰገነ ይሁን። ይህን በጣም አድርገን አጥብቀን ልናስተውል ይገባናል። ስለዚህ ጌታችን ኢየሱስ ክርስቶስን አማላጅ የማድረግ ነገር የኢየሱስን መካከለኛነት ከሌሎች ጋር ማዛመድ። ይሄ ማለት ቅዱሳንን ጻድቃን እንነቃለን ማለት አይደለም። ብዙ ሰዎች እኛ በእንደዚህ ያለ አይነት እምነት ላይ በመሆናችን ጸረ ማርያም ጸረ ምናምን እንደዚህ ያሉ ይላሉ። እንዴት የማርያም ጸር ልንሆን እንችላለን? ድንግል ማርያም ከጌታችን ኢየሱስ ክርስቶስን በንጽህና በድንግልና የወለደች እናቱ እንደሆነች እናምናለን። እንኳን ማርያምን የጌታን እናት ትተን ማንንም ሰው ማንንም ጎስቋላ ሆነች እንደው ተራ የምትባል ሴት እንኳን ልናዋረድ አንችልም። ማርያም በጣም የምናከብራት የጌታ እናት ነች። እግዚአብሔር የተመሰገነ ይሁን። ስለዚህ ለማርያም ጥላቻ ወይም ኔጌቲቭ አፍራሽ የሆነ አቲቲዩድ እና አመለካከት ያለው ክርስቲያን ሆኖ እንደዛ ሊያደርግ የሚችል ሰው የለም። ማርያምንም ሆነ የጌታን ደቀ መዛሙርት ሊቭ አለውን መላእክቶች የእግዚአብሔርን ፊት የሚያዩትን አቃሎ የሚናገር ወይም የሚያዋርድ ወይም ደግሞ መጥፎ አቲቲዩድ የሚያሳይ ሰው ሊኖረው ጨርሶ አይገባም። ክርስቲያን ሆኖ እንደዛ ማድረግ ኢዝ ሲን። በነገራችን ላይ ግልጽ ነው እና ኢቭን ባለስልጣን የሆኑ ስጋ ለባሾችን ማንንም ኢቭን ሰይጣንን እንኳን መሳደብ እንኳን መጽሐፍ ቅዱስ የሚደግፈው ነገር አይደለም። አንዳንድ ሰዎች እንደ ሰይጣንን ብሎ ይላሉ። ሰይጣንን በሰይጣን ባህሪ አናሸንፈውም። በሰይጣን ባህሪ ሰይጣንን እናዋርዳለን ብንል ወጥመድ ውስጥ ነው የምንገባው። መጽሐፍ ቅዱስ ይህን ያስጠነቅቃል። ስልጣን ያላቸውን ይሳደባሉ ይላል። እንዲሁ እነዚህ ደግሞ እያለሙ ስጋቸውን ያረክሳሉ፣ ጌትነትን ይጥላሉ፣ ስልጣን ያላቸውንም ይሳደባሉ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገስጽ አለው እንጂ የስድብን ፍርድ ሊናገረው አልደፈረም ይላል። ሚካኤል ሰይጣንን በስድብ ንግግር አልተናገረው። እግዚአብሔር ይገስጽህ ነው ያለው። ጌታ ይገስጽህ። ስለዚህ እኔና እናንተም ሰይጣንንም ሆነ ክፉ የሆኑ መናፍስቶችን በጌታ ኃይልና ስልጣን እንጂ የምናሸንፋቸው በንቀትና በስድብ ንግግሮች ሰይጣንን አሸንፋለሁ ብላችሁ እንዳትሉ። ኢትስ ቬሪ ዴንጀረስ። ግልጽ ነው አይደለም? በጽድቅ የጦር ዕቃ ነው የምናሸንፈው። ስለዚህ መጽሐፍ ቅዱስ እንደሚያስተምረን የክርስቶስን መካከለኛነት መጠበቅ እጅግ በጣም አስፈላጊ ነው። የጌታችን የኢየሱስ ክርስቶስ መካከለኛነት ሳይጠበቅ መንፈሳዊ ነገራችን ትክክል ሊሆን አይችልም። ምክንያቱም ኢየሱስ በቂና ከበቂም በላይ ነው። እግዚአብሔር የተመሰገነ ይሁን። ራሱ ሲናገር በእርሱ በኩል በእኔ ወደ እኔ የሚመጡትን ወደ ውጭ አላወጣቸውም ይላል። እኔ መንገድ እውነት ነኝ ይላል ኢየሱስ ክርስቶስ። እኔ መንገድ እውነት ነኝ ይላል። ከዚህ የበለጠ እንግዲህ ሰው በስንት መንገድ ላይ ይሄዳል አይደለም? አንድ መኪና እየነዳን ብንሄድ እንዴት ነው እሱ? እንግዲህ በእንትንም እመጣለሁ፣ በዚህ በኖርዝ ግሊም እመጣለሁ፣ በሳውዝም እሄዳለሁ፣ በሁለቱም አንድ ላይ እሄዳለሁ የሚል ሰው አለን? ከሁለት በአንድ መንገድ ነው የምንሄደው። እና ዊ ካንት ቢ ሁለት መንገድ ላይ ልንሆን አንችልም። እኔ መንገድ ነኝ እውነት ነኝ ብሎ ያሉን ኢየሱስ ክርስቶስን ማመናችን ቅር የሚለው መልአክ ካለ እሱ ያ መልአክ የእግዚአብሔር መልአክ አይደለም። ያ መልአክ የእግዚአብሔር መልአክ አይደለም። እግዚአብሔር ይመስገን። ይህንም በጣም መረዳት አለብን። ኢየሱስ ክርስቶስ ይበቃኛል ብለን በማለታችን ቅር የሚሰኝብን እንደ አንዳንድ ነገር ቢያበላሽብኝስ የምንፈራው መልአክ ያ የእግዚአብሔር መልአክ አይደለም። እና የጨለማ ኃይልም ቢሆን በናዝሬቱ በኢየሱስ ክርስቶስ ስም ድል ሊነሳ የሚገባ የምናሸንፈው መልአክ ነው በጌታ ስም እንጂ የምንፈራው መልአክ አይደለም። እግዚአብሔር የተመሰገነ ይሁን። ግልጽ ነው። ቬሪ ቬሪ ኢምፖርታንት። ይህንን ማወቅ በጣም ኢምፖርታንት ነገር ነው። ጌታ ይመስገን። እሺ። ያ አለኝ ከፈለጋችሁ እሰጣችኋለሁ። የማርያምን አምልኮ ቅርጻ ቅርጾችን ሌሎችንም ነገሮችን ያመጣው ደቀ እስጢፋኖስ እነዚህ ከሶሪያ የመጡት ያ ከፈለጋችሁ አለ። በኢትዮጵያ ኤቫንጀሊካሎች ያልተጻፈ ዶክተር ጌታቸው የሚባሉ ሰው የጻፉት ደቀ እስጢፋኖስ ታሪክ አለ። የሚያስገርም ታሪክ። ዩል ሲ ሃው ፒፕል ወር ቶርቸርድ ኢቨን ኦርቶዶክስ ቤተ ክርስቲያን ውስጥ ሆነው በእውነተኛ መንገድ የሄዱ ክርስቲያኖች እንዴት ቶርቸርድ እንደሆኑ በዘርዓ ያዕቆብ ዘመን ማየት ትችላላችሁ። በአጠቃላይ ግን በኢትዮጵያ ኦርቶዶክስ ብቻ ሳይሆን በሌሎችም ክርስትና እምነቶች ውስጥ እንደዚህ ያለ አይነት እምነት የመጣበትን ሁኔታ ከፈለጋችሁ በሰፊው ትምህርት አዘጋጅቼ ላሳያችሁ እችላለሁ። ዮሐንስ ወንጌል ምዕራፍ 14ን አውጡ። ከቁጥር አንድ ጀምሮ ልባችሁ አይታወክ፣ በእግዚአብሔር መኑ፣ በእኔም ደግሞ መኑ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር። አገኛችሁት? እና ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ ሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ ምን አረጋችኋለሁ። This promise by itself is very powerful. Jesus Christos yanne metto le sew lijoch hatiyat endemo tebichada metiche ne rasi osdachualo ala. He is the one who is going to take us. Xavier Masken. Selezi osdachualo libbebalu wedemtedbetim tawqallachu mengedunum tawqallachu ala. Thomasim geta hoy wedemtedbet anawqam. Endetis mengedun anawqallen ala. ኢየሱስ እኔ መንገድና እውነት ህይወትም ነኝ፣ በኔ በቀር ወደ አብ የሚመጣ የለም። There is no one ወደ እግዚአብሔር አንደኛ ማንም ከስጋ ለባሾች መካከል ወደ እግዚአብሔር መንገዱ የነ ብሎ ላሳይ የሚችልበትም የለውም። ኢየሱስ ክርስቶስ መንገድ የማይሆንለት የለም። By the way መላእክቶች እንኳን ወደ ሰማይ መውጫ መውረጃቸው ኢየሱስ ክርስቶስ ነው መንገዳቸው። የመጽሐፍ ቅዱስ ይናገራል። ዮሐንስ ወንጌል ምዕራፍ 1 ላይ ተመልከቱ። እዚሁ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 50 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ ናትናኤልም መልሶ መምህር ሆይ አንተ እግዚአብሔር ልጅ ነህ፣ አንተ እስራኤል ንጉስ ነህ። ከዛ ምን አለው? ኢየሱስ መለሰ ከበለስ በታች ያየው ስላልሁ አመንክን? ከዚህ የሚበልጥ ታያለህ አለው። እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት ብዙ ናቸው፣ እንግዲህ ሁሉንም ነው የሚጠቀልለው፣ በሰው ልጅ ላይ ሲወጡና ሲወርዱ ታያላችኋል። ኢየሱስ ክርስቶስ የመላእክት ራሱ መንገዳቸው ነው። እንግዲህ ታዲያ ሰው ልጆችስ? እግዚአብሔር ይመስገን። ስለዚህ ጌታ ኢየሱስ ክርስቶስ በእኔ በቀር ወደ አብ የሚመጣ የለም። እስኪ በሉት ይሄን ቃል፣ ምንም ማንም የለም፣ ወደ አብ የሚመጣ የለም። ስለዚህ Jesus is the only way. እግዚአብሔር ይመስገን። የክርስቶስን መለኮታዊ ባህሪ ትረዳለህ? አዎ። ግን መለኮታዊ ባህሪውን do you understand? በዛ ውስጥ ነው መልሶ ያለው። እግዚአብሔር ሰማይና ምድርን የፈጠረው አምላክ ሰማይና ምድርን ሰስቴን የሚያረግበት ስልጣኑ፣ ኃይሉ፣ ጥበቡ፣ የእግዚአብሔር ማንነቱ it's beyond our comprehension. ስለዚህ ኢየሱስ ክርስቶስ ሰማይና ምድርን ብቻ አይደለም የፈጠረው፣ እነዚህ መላእክቶችንም ራሱ እሱ ነው የፈጠራቸው። እና በዛ ባህሪው ለመላእክቶች ምን አድራሻቸው እሱ ነው። እሺ፣ በመንግስተ ሰማያት ኖርዝ እና ሳውዝ ፖል ይያሉ የሚሄዱበት ዳይሬክሽን የለም። እንደዛ ነው። ግን ማለቴ I can't really comprehend እኔ የምሰጠው explanation ያን ሁሉ ይወክላል ማለት አይደለም። አንዳንድ ጊዜ በመጽሐፍ ቅዱስ ላይ when we try to ለምሳሌ ስለሚስጥረ ስላሴ ማርቲን ሉተር እንደዚህ አለ። የክርስማስ ለተሰበከው ስብከት ላይ አንድ ጽሑፍ ሳነብና ምን አለ? ይሄንን የክርስቶስን የእግዚአብሔር ፍጹም አምላክ ፍጹም አምላክ የሆነ ጌታ ሰው የመሆኑን ሚስጥር የምናምነው እንጂ ልንረዳውና ልናውቀው የምንችለው ነገር አይደለም ማለት። The problem that we have senseless የሚሆንብን የከበረ ነገር ልናከብረው የሚገባን ነገር senseless የሚሆንብን መቼ ነው? When we try to understand it with our senseless mind. That's very very important to realize. ስለዚህ we have to respect እግዚአብሔርን ነገር እና ከኛ አይምሮ የማይረዳው spiritual natureዎች አሉ እና ምን አለ ማርቲን ሉተር ሲናገር፣ የክርስቶስን ፍጹም አምላክ የሆነው ጌታ ፍጹም ሰው የሆነበትን ምስጢርና ባህሪ በእምነት የምንቀበለው እንጂ ልንረዳውና ልናውቀው የምንሞክረው ነገር አይደለም። ስለሆነም እስከዛ መንግስተ ሰማያት እስከ መዳን ቀን ድረስ ለእግዚአብሔር ነው ምንተው። ስለዚህ ብዙ ነገሮች በመጽሐፍ ቅዱስ ላይ ስቴትድ የሆኑትን ነገሮች because it is said by God by the Holy Spirit we believe it and we accept it. It somehow nourishes our mind without giving us an understanding by the way. Understanding ሳናገኝ ነርሽ ያደርገናል። It enrich our mind. ኢየሱስ ክርስቶስ ለመላእክቶች እንኳን የዳይሬክሽናቸው ክሉ እሱ ነው። እኔ መንገድ ነኝ ብሎ ሲለን በነገራችን ላይ እንዲየረገጥ ነው የምንሄደው። መንገድን መቼም አናስብም አይደለም። ግን it is very difficult for us to explain how to say it. እና አብን አሳየን አሉት። እኔ ነው ያየ አብን አይቷል አለ። ሶ ኢየሱስ ክርስቶስ አለን ማለት ዴስቲኒያችን በቃ ኢንሹርድ ነው ማለት ነው። ለኛ እግዚአብሔር የሰጠን ያዘጋጀልን ኤንድ ዴስቲኒያችን ኢዝ ኢንሹርድ ኢን ክራይስት ዊር ዜር ቢኮዝ ዊ ሃቭ ጂሰስ። ስለዚህ የታይም ጉዳይ እግዚአብሔር ስኬጁል ያደረገው ነው እንጂ እግዚአብሔር የሚፈልገው ዴስቲኒ ውስጥ ልንገባ እንደምንችል እርግጠኞች እንሆናለን። ጌታ ይመስገን። ስለዚህ ከኔ በቀር ወደ አብ ይመጣ የለም የሚለው በጣም ሶሊድ የሆነ ትሩዝ ነው እና ይሄንን ማወቅ አለብን መረዳት አለብን። ጌታ ይመስገን። በከሮሜ ጥናታችን ጋር የተያዘውን ሐሳብ ለመጠበቅ ለሚቀጥለውም ስናጠና ገራ እንዳይገባን ማለት ነው። ኢየሱስ ክርስቶስ ስለ ኃጢአተኞች ሞተ ብቻ ሳይሆን በሕይወቱም እንድናለን እና በርሱ በኩል በእግዚአብሔር ደግሞ እንመካለን የሚለው በርሱም የቆምንበት ጸጋ አለ። ስለዚህ ኢየሱስ ሞቶ ከተነሳ በኋላ ከእግዚአብሔር ጋር ላለን ግንኙነት ዋና ወሳኝ እንደሆነ መካከለኛ እሱ እንደሆነ በርሱ በኩል ወደ እግዚአብሔር እንደምንቀርብ ጠበቃችን እንደሆነ እግዚአብሔር ይመስገን አማላጃችን እንደሆነ አያችሁት። በእኔ በቀር ወደ አብ የሚመጣ የለም ስላለ ከርሱ ውጪ ወደ እግዚአብሔር የምንቀርብበት መንገድ እንደሌለን እንረዳለን። ይሄን በጣም በጣም ማስተዋል እጅግ በጣም አስፈልጋኝ ነው። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀ የኢየሱስ ካስታረቀን በኋላ ሌሎችን አንፈልግም። በነገራችን ላይ let me ask you something ካንድ ሰው ጋር ተጣልታችሁ ትታረቃላችሁ? ከገሌ ጋር ታረቃችሁ ትባላላችሁ? አዎ። ታዲያ ለምን ከሌዞ አይደም እንደው ብቻን ከመጥተህ አማላጅ ለምን አትፈልገም ትባል ትላላችሁ? የታረቃችሁ ሰው ጋር do you need another person to take you there? ከአባት ከእናታችሁ ተጣልታችሁ ከታረቃችሁ በኋላ ምን አልባት እርቁ በቂ ካልሆነ ከነ ገና እንደው አባቴን ከልቡ አልተቀበለኝም እናቴ ከልቡ አልተቀበለችኝም ወንድሜ ከሌ አልተቀበለኝም እንደው ሌላ ሰው ያስፈልገኛልን ይሆናል። ግን በኢየሱስ ክርስቶስ ደም በእግዚአብሔር ልጅ ደም ታርቀን ማንን በማን ነው ወደ እግዚአብሔር የምንቀርበው? This is what you have to understand. President Obama invitation ልከውላችሁ የሴኩሪቲ ጋርዱን እንደው ባክን እንደው ዛምገባበት መንገር ፈልግልኝ ትላላችሁ? Just saying like that. President Obama invitation paper ልከውላችሁ ዳኛው ከበደል አጽድቋችሁ ፍሪ ናችሁ ብሏችሁ የእስር ቤቱን የፕሪዝን ጋርድ እንዴት ነው ከዚህ ልታወጣኝ የምትችለው ባክህን እንደወርዳኝ ብላችሁ ትማጸናላችሁ? just like that think of this. ስለዚህ ከእግዚአብሔር ጋራ ተመልከቱት ወደ ወገኖች ቁጥር 10 ጣላቶች ሳለን ከእግዚአብሔር ጋር በልጁ ሞት ምን ካረገን? ሮሜ ምዕራፍ 5 ቁጥር 10 ጣላቶች ሳለን አያችሁ ጣላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን። በማን ሞት? ከ ከልጁ ሌላ ማን ለእግዚአብሔር ዲር ይሆናል? ወደ እግዚአብሔር ይያለ ማቀረብ ማን ዲር ይሆነ መትፈልኩት ከኢየሱስ ሌላ ለእግዚአብሔር? እና it is really በጣም ለኔ ስመለከተው እንደዚህ ማሰብ በጣም 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 ትልቅ የማስተዋል ጉድለት ካለ በስተቀር ሊሆን የሚችል ነገር አይደለም። ኢዘር ሰዎች የሚነገራቸውን እግዚአብሔርን እውነት የወንጌልን እውነት አክብደውና አበርትተው ሊቀበሉት የሚገባ ከልባቸው አልተቀበሉት መሆን አለበት። ሰማው አልተቀበሉት ማለት ስለዚህ you have to be very careful እንዴት እንደተቀበልን እግዚአብሔርን እውነት። በልጁ ሞት ከታረቀን imagine ይልቁን ከታረቀን በኋላ በህይወቱ ምን እናረጋለን? እንድናለን። በሌላ አባባል ምን ማለት ነው? ልጁ ሞቶ ካዳነን ህይወቱማ ምንድነው ማለት ነው? ለኛኮ ሞቶ ነው ያዳነን። ሞቶ ያዳነን ጌታ በህይወት በመሆኑ we are privileged to exhaustively exploit whatever grace there is for us through him. እግዚአብሔር የተመሰገነ ይሁን። ግልጽ ነው አይደለም ወገኖች? If you have any question please linger on this እና በዚህ ጉዳይ ላይ አይምሯችሁ ያውጣና ያውረደው። እና ኢየሱስ ብቻ ክርስቶስ ብቻ ያለ እርሱ there is no one እሱን replace የሚያደርግ ከሱ ጋር አብሮ የሚሰለፍ እሱ ሳይበቃኝ ቀርቶ ሌላ ምደምረው ምንም ነገር የለም። ማንንም መቀጠል አንችልም። እግዚአብሔር የተመሰገነ ይሁን። እና ይሄንን ቤታችሁ ያላችሁ ሜዲቴት አድርጉበት፣ አሰላስሉት፣ አውጡና አውርዱት። የእግዚአብሔር ስም የተባረከ ይሁን። Any question you have?